ሰላም ጤና ይስጥልኝ የሴላ ቤተሰቦች። የዘር ሐረጎች በአባቶች በኩል ብቻ በሚቆጠርበት የአይሁድ ባህል በዘር ሐረግ ውስጥ የሴቶችን ስም ማየት እጅግ ያልተለመደ ነገር ነው። ታዲያ አይሁዳዊው ማቴዎስ ወንጌሉን ሲጽፍ በጌታችን በኢየሱስ ክርስቶስ የዘር ሐረግ ውስጥ አምስት የማንጠብቃቸው የማይመስሉ ሴቶችን እንዲጨምር ምን አነሳሳው? ለምንና እንዴት ብለን እንድንጠይቅም ያረጋናል። መልሱንም ለማግኘት የነዚህን ሴቶች ማንነት እና ህይወታቸውን እንዲሁም በወንጌል ውስጥ ስላላቸው ሚና ስናጠና አብራችሁን ተጓዙ። የማቴዎስ 1 ሴቶች ጥናት እናሆ። በመጀመሪያው የጥናታችን ክፍለ ጊዜ የትዕማርን ታሪክ እናያለን። የትዕማር ታሪክ ተስፋ አስቆራጭ በሆኑ ነገሮች የተሞላ ሁኔታዎችን በራሷ ኃይል ለመለወጥ የምታረገውበትን ጥረት የምናይበት ታሪክ ነው። ሁላችንም በህይወታችን እንደዚህ አይነት ታሪኮች አሉን። በዚህ ጥናት ውስጥ የትዕማርን ታሪክን መረምራለን። ታሪኳን ያዳነ ያወጀ እና ስሟን ከጌታችን ከኢየሱስ ክርስቶስ ጋር አንድ አይነት የዘር ግንድ ውስጥ ያካተተ የአምላካችንን እጅ እናያለን። አጋር የጥናት መምሪያውን በድረገጻችን www.selaethiopia.org/tamar ወይም www.seletiopia.org/tamar ያገኙታል።
ሰላም እንደምናችሁ። እኔ ፍጹም እባላለሁ። ዛሬ የእግዚአብሔርን ቃል አብረን ለማጥናት ከነዚህ ልጆች ጋር ተሰብስበናል። መጀመሪያ ራሳችንን እናስተዋውቃለን።
ሰላም፣ እኔ ዳና እባላለሁ።
ሃና ሩት።
ስለዚህ አብራችሁን የእግዚአብሔርን ቃል እንድታጠኑ በዛውም እግዚአብሔርን ቃል እያጠናን ያለ ደግሞ እንዴት አድርገን እግዚአብሔርን ቃል የምናጠናበትን መንገዶችም እያስተዋልን እንሄዳለን። ዛሬ ከማቴዎስ ምዕራፍ 1 እንጀምርና መጽሐፍ ቅዱስ ውስጥ ያሉትን በወንጌል ውስጥ ያሉትን ሴቶች እንመለከታለን። ስለዚህ የማቴዎስ ወንጌል ምዕራፍ 1 ጀምረን እናጠናለን። የማቴዎስ ወንጌል ምዕራፍ 1 ላይ ስንት ሴቶች እንደምናይ ለማየት ምዕራፉን እንድናነብ ሁላችሁንም እናደፋፍራለን። እኛ አንብበናል። ስለዚህ እዛ ውስጥ ያሉትን ሴቶች መጀመሪያ ስማቸውን እናጋራለን። እስቲ ማን ማንን አገኛችሁ?
ትዕማር፣ ራኬብ፣
ሩት፣
ማርያም፣
ቤርሳቤ።
እዚህ አምስት ሴቶችን አግኝተናል። ካገኛችኋቸው መጽሐፍ ቅዱሶቻችሁ ላይ ያሰመርናቸው እንሄዳለን። ዛሬ ትዕማርን እንነጋገራለን። የትዕማር ታሪክ ያለው ዘፍጥረት 38 እንሄድና እሱን እናያለን። ምዕራፉን መጀመሪያ በሙሉ ብናነበው ደስ ይለኛል።
በዚያም ወራት ይሁዳ ከወንድሞቹ ተለይቶ ኤራስ ወደተባለ አዶሎማዊ ሰው ወረደ። እርሱም ዘንድ ለመኖር ቤቱ ገባ። እዚያም ሳለ ይሁዳ የከነዓናውያን የሴዋን ሴት ልጅ አየ። እርሷንም አግብቶ አብራተኛ። እርሷም ጸንሳ ወንድ ልጅ ወለደች፣ ስሙም ኤር ተባለ። እንደገናም ጸንሳ ወንድ ልጅ ወለደች፣ ስሙንም አውናን አለችው። አሁንም ደግሞ ወንድ ልጅ ወለደች፣ ስሙንም ሴሎም ብላ አወጣችለት። እርሱንም የወለደችው ክዚብ በተባለ ቦታ ነበር። ይሁዳ የበኩር ልጁን ኤርን ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር ግን በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። በዚህ ጊዜ ይሁዳ አውናንን ዋርሳዋ እንደመሆነ ከወንድምህ ሚስት ጋር ሩካቤ ስጋ በመፈጸም የወንድምህንም ስም የሚያስጠራለት ዘር ተካለት አለው። አውናን ግን የሚወለደው ልጅ የእርሱን ስም የሚያስጠራ እንደማይሆን ስላወቀ ከወንድሙ ሚስት ጋር ሩካቤ ስጋ በፈጸመ ቁጥር የወንድሙንም ስም የሚያስጠራ ልጅ እንዳይወልድ ዘሩን በምድር ላይ ያፈስ ነበር። ይህም በእግዚአብሔር ፊት ክፉ አድራጎት ሆኖ ስለተገኘ እርሱንም እግዚአብሔር በሞት ቀሰፈው።
ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱም ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠጉር ወደሚሸልቱት ሰዎችም ወደ ተምና ወጣ። እርሱም ያዶሎሜ ወዳጁ ኤራስ ለተእማረም እንሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብሎ ነገሯት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንደ አደገ ሚስት እንዳልሆነችው አይታለችና፣ ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፍና ነበርና። ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ ልጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኛትም።
እርሱም የሀገሩ ሰዎች ኤናይም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም፣ የሀገሩ ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘበቻ እንዳንሆን ትልት ወስደው ዘንድ የፍየሉን ጠቦት ሰደኩላት፣ አንተም አላገኘሃትም አለው። እንዲህም ሆነ ከሶስት ወር በኋላ ለይሁዳ ምራት ትዕማር ሴሰነች፣ ደግሞም በዝሙት እንሆ ጸነሰች ብሎ ነገሩት። ይሁዳም አውጣትና በእሳት ትቃጠል አለ። እርሷም ባወጣት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ባለገንዘብ ነው የጸነስኩት። ተመልከት፣ ይህን ቀለበት፣ ይህን አምባር፣ ይህን በትር የማን ነው? ይሁዳም አወቀ፣ ከኔ ይልቅ እርሷ እውነተኛ ሆነች፣ ልጄ ሴሎሙን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃ ጊዜ እነሆ የመንታ ልጆች በሆዷ ነበሩ። ስትወልድም አንዱን እጁን አወጣ፣ አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህን የመጀመሪያ ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በቀር ቀይ ፈትል በእጁ ያለበት ወንድም ወጣ። ስሙም ዛራ ተባለ።
ኖርማሊ አንዴ ብቻ ሳይሆን ደግመን ይህን ክፍል እናነበዋለን እና ማን ናቸው እዚህ ውስጥ ያሉትን ካራክተሮች መጀመሪያ እናያቸዋለን። ይህችን ሴት ህይወት የምናጠናበት ምክንያት ያው በጌታ በኢየሱስ ክርስቶስ ህይወት ውስጥ ምንድነው የዘር ሐረግ ውስጥ ስለገባች፣ ለምን ገባች፣ እንዴት ገባች፣ ምንድን ነው እንድናይ የሚፈልገው ጸሐፊው የሚለውን ለማየት ነው እዚህ ጋር የመጣ ነው። ስለዚህ እስቲ ስለ እዚህ ውስጥ ማን ባህሪያትን ገጸ ባህሪያትን የምናየው ማን ነው? እስቲ ማን እናያለን?
ይሁዳ፣
ሶስቱ ልጆቹ
እናት ባራለች። አንድ ሰውም አለ አይደለ?
የይሁዳ ጓደኛ
አለ። እነዚህ ሰዎች አሉ። ስለዚህ አሁን አተኩረን እያንዳንዳቸውን ካራክተሮችን ብናይ ጥሩ ነው። ትምዓርን ያለችበት እያንዳንዱ ቨርስ እየተመለከትን ስለ ትምዓር የእግዚአብሔር ቃል ምንድን ነው የሚለው ሰማኖቸውን ስብከቶች ምናምኖች ሁሉ እንረሳ እና እዚህ ጋር የእግዚአብሔር ቃል ትምዓር ምን አይነት ሴት ናት ነው የሚለን። እስቲ መጀመሪያ ትምዓርን ያየናት ቁጥር ስንት ላይ ነው? ቁጥር ስድስት ላይ አይቻታለሁ። ስለዚህ ስለ እሷ ምንድን ነው የሚለው እዚህ ጋር
የበኩር ልጁን የመጀመሪያ ወንድ ልጁን እንዳገባች ለትዳር እንደተሰጠች
ይላል።
ስምንት ቁጥር ላይ ዋርሳዋ እንደመሆነ ከወንድም ሚስት ጋር ያው እሷ ነች አብራተኛ ይለዋል። እዛ ጋር ትጠቀሳለች።
ከዛ ቁጥር 11 ላይ
ሁለቱም ልጆች ከሞቱ በኋላ የመጨረሻው ልጅ ትንሽ ወጣት ስለነበር እስኪያድግ ድረስ ጠብቂ፣ በአባትሽ ቤት ተመለሽ ይላታል።
ከዛ ምን አለች እሷ?
ወደ አባቷ ቤት ሄዳ ተቀመጠች፣ ጠበቀች።
ከዛ ደግሞ የምናገኛት የሚቀጥለው ምን ጊዜ ነው? ምን ሲሏት ነው
ልትመጣል?
አማትሽ ሊሰልት በጎችን ሊሸልት ይመጣል ሲሏት ያኔ ወጣ ምንድነው ያደረገችው?
ለጀራሰተኛ አላረና
ነው ራሷን ለወጠች
በመንገድ ዳር ቆመች። ከዛ ከሱ ጋራ ተኛች አይደለ? ከዛ በኋላ እንደገና ወደ ሀገራ ሄዳ ደግሞ ልብሷን ቀየረች እና መልሳ ወደ የምንድነው የሐዘን ልብሷን ለብሳለች ኑሮዋን ቀጠለች። ከዛ በኋላ ምን ሆነ?
ከሶስት ወር በኋላ እንትን ብላለች ሰስናለችና ብለው ነገሩት ኢንፎርሜሽን መልእክት አስተላለፉለት። ከዛሱም ደግሞ ትገደል ብሎ ተፈረደባት
ተቀጣለ። እሷም በእጇ ያዘችውን ነገር አሳየችና መውጫዋን እንትን አለች። ከዛ በኋላ ጊዜዋን ጠብቃ ወለደች። ስለዚህ እግዚአብሔር ቃል ከዚህ ከመናየው ከተጻፈው ነገር ስለ ተማር ምን ታያላችሁ? ምን አይነት ሴት ናት?
ለኔ ተማር በብዙ ሰልፍ ያለፈች ሴት ናት። ማለት አንድ ባል አይደለም ሁሉም ባሎቿ በእግዚአብሔር ዘንድ መልካም ያልነበሩ ሰዎች ነበሩ። በእግዚአብሔር አይን እግዚአብሔር ቀሰፈው የሚል ደግመው እናያለን ቃልና ተማር የተማር ባለቤቶች ወይ ባሎቿ በእግዚአብሔር ዘንድ መልካም መንገድ የሚጓዙ አልነበሩ። እሱን ፓርት አንድ ነው ሳልክ ያለው እዚህ ውስጥ። ሁለተኛው በጣም ትግስተኛም ትመስለኛለች።
እንዴት
ከአንድ ቤተሰብ ውስጥ እንግዲህ በዛ ይሄ ሶስተኛውንም ልጅ ሆነ የከለከለበት ሪዝን አሃ ከዚህ ሴት ጋር ባጋባው የሚሞትብኛል በማለት ነው። ስለዚህ እንደዛው የሚል ግምት በነበረበት ጊዜ ሶስተኛ ልጅን እስኪ ሰጣ ድረስ መጠበቅ ትግስትን የሚያሳይ ይመስለኛል።
ከዛም ላይ ጨምሮ አይ ቲንክ በዛ ጊዜ በነበረው ባህል ደግሞ ይሁዳ እሱ ነበር ሊንከባከባት ይገባ የነበረው አባትሽ ቤት እጂ ማለት ሳይሆን ሴሎም አድጎ እስከምትጠብቅ ድረስ የሱ አሁን የሱ የቤት ስራ ነች። በዛ ባህል ውስጥ እሷን መንከው ግን ሂጂ ስትባል መስአን ዳርሹ በጣም ትግስተኛ ሆና ኦኬ እሺ ብላ ሄዳለችና ተጠብቃለች። ትግስተኛነቷ እኔም በጣም አስተውያለሁ።
እስቲ ግን የነዚህ ሰዎች ሁሉ ባሎቿ ሲሞቱ አንዱም ሲሞት ሁለቱም ሲሞት ምናሉ ይሄ ልጅ እንደገና ሊሞትብኝ ይችላል ብለው ብሌሙን ወደ ማን ነው ሽፍት ያደረጉት? ይሄ ነው
ያ
አይ ፋይናል በጣም የሚገርም የባህል ተጽዕኖ የሚገርም አይነት ነገር ያለባት ሴት ናት ማለት ነው። ማለት ጥፋቷ ነበር እንዴ? ምንድን ነው ያደረገች? እግዚአብሔር ቃል ስለሷ ምን ይላል? ምን አደረገች ይለናል?
ምንም አይለንም። ባልቻ ያረጉትን ይነግረናል ሞር
ኤግዛክትሊ። እና ደግሞ አሁን በዚህ ጊዜ ራሱ ዩ ኖ በጣም አሁን ምንና ነገር ነው አለ። አሁን ለምሳሌ በጣም ተመሳሳይ ምሳሌ ባይሆንም ሴት ልጅ ሳትወልድ ዩ ኖ ትዳር ሳትወልድ ግን ብዙ ጊዜ በቃ እሷ ላይ ነው እንጂ ወንዱ ላይ ወንድ ሊችል እንደሚችል ወይ የጤና ችግር ሊኖር እንደሚችል ምናምን ማንንም ብዙም አናስበውም። ግን ብዙ ጊዜ ያለንን የጥፋተኝነት ጥያቄ ሴቶች ማሳረፍ ትንሽ ችኩልነታችን አሁንም ያለ ነው። ያኔም ግን የነበረ
ይመስላል። አብሶሉትሊ። ስለዚህ የሆነ የባህል ተጽዕኖ ያለባት ሴት መስላለች። አሁን ጋናም እንዳልሹ በእኛም ጊዜ የምናየው ነገር ነው አይደለ? ስለዚህ ይሄንን በልባችን ሸመሸሸግ አለብን። ምንድን ነው የእግዚአብሔር ቃል ከዚህ ነገር ሊያስተምረን የሚፈልገው? ሌላ ደግሞ ምን አይነት ሴት ናት ይላል በኋላ ላይ ደግሞ ይሆን ያል ጊዜ ጠበቀች አይደል? ጠበቀች፣ ታገሰች። ከዛስ
ደግሞ ወሰደች።
በ13 አካባቢ ላይ ደግሞ ተነሳች እና ምን አይነት ሴት ናት ነው የምንረዳው ከዚህ ደግሞ? ቆራጥ ውሳኔ ያለውን እርምጃ የምትወስድ ደግሞ ሴት እንደሆነች ነው እዚህ ጋር የምናየው። ከዛስ ሌላ ስለሷ ምን የምናየው ነገር አለ?
ማለት እኔ ሳይ የነበረው ይሄንን ውሳኔ እንድትወስን ያደረጋት ነገሮችን ወደ ራሷ አጃምጥታ እነሱ ምንም ማድረግ ከሆነ እኔ ራሴን ልክ ወደፊት ያለው ጣፈንታይን ራሴን መወሰን አለብኝ ያስባል። ድምጿ መታፈኗ ይመስለኛል። ምክንያቱም እስካሁን ስናይ የእሷ ኦፒኒየን የእሷ አስተሳሰብ የእሷ አመለካከት ምንም እንትን ውስጥ አልገባም። የመጀመሪያው ልጅ ሲሞት ሁለተኛው ማግባት አለብሽ፣ ሁለተኛውም ሲሞት ሶስተኛው መጠበቅ አለብሽ። የእሷ አስተሳሰብ በዚህ ሁኔታ ውስጥ እንዳለ ማንንም ቆማል ጠይቃት። ስለዚህ ድምጿን እንደታፈነ ስለዚህ ያላት አማራጭ ሶስተኛው ልስክ ያድግ ቁጥሩ መጠበቅ እና ያም አይሆን ሲመስላት እሺ እኔ ራሴን አማራጭ መሰል አለብኝ የሚለው ጋር ገፋፋት እሱ ይመስለኛል። ሴታፈነች ሴትም ትመስለኛለች።
ዩ ኖ ከዚህ ጋር ተያይዞ አሁን ለምሳሌ በጣም በብዙ መልክ ልናያት የምንችል ሴት ነች ብዬ አስባለሁ። አንደኛ በጣም ተጠቂ ነች ቪክቲም ነች ብዬ አስባለሁኝ። ግን አሁን ካልሽ ጋር የሆነ ምንም አመለካከት አለ የእሷ ሀሳብ ወይም የእሷ ውሳኔ ብዙም ጨዋታ ውስጥ የሚገባ ነገር አልነበረም። ግን አሁን እዚህ የመጽሐፍ ቅዱስ ክፍል ውስጥ በጣም የማየው እግዚአብሔር ሴቶችን እንዴት እንደሚጠብቅ ነው። ምክንያቱም በጊዜውም ሜይ ቢ አሁንም እስከተወሰነ ደረጃ ድረስ አግብተው ባሎቻቸው የሞቱባቸው ሴቶች ማህበረሰባችን ውስጥ ብዙም ተጠቃለው የሚገቡ የሆነ የመገለል ስሜት ሊሰማቸው የሚችሉ ነበሩ እና ያኔም ወንድሟን ነው የባሏን ወንድም አግባ የሚላት ይሄ ባህል ወይም ይሄ ከስታም በህግ የተሰጣቸው ዘዳግም ላይ ቲንክ እናያለን 25 ላይ የእሱ ወንድም እንዲያገባት ምክንያቱም የእሱን ዘር እንዲቀጥል ነው ሀሳቡ። እና እውነትም ደግሞ ሁለተኛውን ልጁን ቀስፎ እግዚአብሔር የሚገልበት ምክንያት ይሄ እግዚአብሔር የሰጣቸውን ህግ ባለመጠበቁ ነው። እና ያንን ህግም የሰጠው እኔ ብዙ ምክንያት አለው እግዚአብሔር ዘሩን መቀጠል አንደኛ ነገር ሆኖ ግን ሴቶችንም በጣም ለመንከባከብ ነው ብዬ አስባለሁ። ምክንያቱም አግብታ ባሏ የሞተባት ሴት በዛ ማህበረሰብ ውስጥ በጣም የተጎዳች ነች እና ያንን መዋቅር አዘጋጅቶ እግዚአብሔር ኦኬ አግብታ ባሏ ስለሞተባት ጧሪ ታጣለች፣ የሚረዳት ሰው አታገኘም፣ ይህን ሁሉ ነገር ያስቀርና ኦኬ ከዛ ተተኪ ባል አይደለ አዘጋጅላት አለሁኝ፣ ዘሯ ይቀጥላል፣ በገንዘብም በህይወትም በማህበረሰብም የሚረዳት ስሟን የሚያስመልስላት አካል አሰጣት ይችላለሁ ብሎ ያዘጋጀው መዋቅር መሆኑን ሳስብ ስናነበው እንትን ሊመስል ይችላል አይደለ ላይክ ምንም እች ሴት በቃ ባልሞተ ባል ይተካል ባልሞተ ባል ይተካል ሊመስል ይችላል። ግን በጊዜው በነበረው ባህል አንጻር እግዚአብሔር ታማኝነት እግዚአብሔር ረዳትነት ነው ያንን ህግ በቦታው ያስቀመጠው ብያስባለሁ።
በጣም ከዚህ ሀሳብ በመቀጠል እዲህ አይነቱ ሀሳብ ነው ማለት ነው እሷን ወደዚህ አይነት ሁኔታ ውስጥ የከተታት አይደለም መንገድ ጋር እንድትቆም እንደውም እሷ እኮ ጋለሞታ ናት አይደለም አይደል እንደ ጋለሞታ ራሷን ለብሳ እዛ ጋር እንድትቆም የገፋት እንዲህ አይነቱ በህብረተሰቡ ያለው ጫና በኢኮኖሚ ያለ የሚመጣባት ጫና ከብዙ የሚመጣው ነገር እሷ በእርግጥ እስራኤላዊ አይደለችም። ይህንን ህግም ያመጡት እነሱ ናቸው የእግዚአብሔርን ህግ ለመከተል የፈለጉት እና ያንን ህግ ያስተዋወቋት እነሱ ናቸው። ግን እዚህ አይነት ቦታ ላይ ለምን ገባች? እንዴት እንዲህ አይነት ቦታ ራሷን ልታገኝ ቻለች? ከዚህ ሰው ከባሏ አባት ጋር ልተኛ ምን ገፋፋት ብለን ስደን አሁን የዘረዘርሻቸው ነገሮች ሁሉ አስጨንቆ እዛ ቦታ ላይ እንደከተታት እናያለን አይደለ? በዚሁ ልክ ደግሞ እነዚህ ወንዶች በህይወቷ ላይ የተፈራረቁት ወንዶች የእሷ ምርጫ አይደሉም። እንደውም ሀናም እንዳለችው የእሷ ህይወት እኮ ቁጥር 14 አካባቢ ነው የሚጀምረው አይደል? ከዛ በኋላ በህይወቷ ላይ ብዙ ነገር የሚሆነው ከዛ ከቁጥር 14 በኋላ ላይ ነው እንትን እርምጃ የምትወስደው። እና በጣም ከዚህ ሁሉ ለምን እቺ ሴት የኢየሱስ ክርስቶስ የዘር ሐረጉስ ገባች የሚለውን ነገር ለማግኘት ስንፈልግ እቺ ሴት ይህን ተራምዳ ይህን ለመያዝ የሞከረችው ህግ የራሷ ህግም አይደለም፣ የህዝቧ ህግ አይደለም። አይደለም የማንን ህግ ነው ለመያዝ የተዘረጋችው? እስራኤላውያን የዕብራውያን አምላክ የሰጣቸውን ህግ ለመያዝ ነው የተዘረጋችው። ያ የሆነ ክብደት የሚጨምርላት ነገር እንዳለ እናያለን። ይህን ያህል የእሷን ህይወት በደንብ ካየን ገና ተመልሰን በዚህ ሀሳብ ላይ እንደገና እንነጋገራለን። ግን ይሁዳን ብናየው ደግሞ ያቺ ህይወታችሁ ህይወቷ ሞር ቅርጽ የሚሰጠው ዙሪያ ካሉት ሰዎች ስናይ ነው። ስለ ባሎቿ ተነጋገርን፣ ግልጽ አድርጎ እግዚአብሔር በእግዚአብሔር ፊት ክፉ ነገር ስላደረጉ እግዚአብሔር ገደላቸው ነው የሚለው። ግልጽ ነው የእነሱ ታሪክ። ይሁዳሳ ምን አይነት ሰው ነበረ? ቁጥር አንድ ላይ ስንመለከተው ቁጥር አንድ ላይ ባነበው በዚህ ወራት ይሁዳ ከወንድሞቹ ተለይቶ ኤራስ ወደ ተባለ
አዶሎማዊ ሰው ወረደ እርሱም ዘንድ ለመኖር ቤቱ ገባ። እዚያም ሳለ ይሁዳ የከናውያን ኤሴዋን ሴት ልጅ አየ፣ እርሷንም አግብቶ አብሯት ተኛ ይላል። እስቲ ስለ ይሁዳ ምን እናለን? እዚህ ጋር ስለ እግዚአብሔር ቃል ስላለው ማን ነው ይሄ ሰው?
ተለይቶ የወረደ እሱ ፓርት ነው እንትን ያልኩኝ። ተለይቶ ነው የወጣው በቃ ማለት ከቤተሰቦቹ መሃል ከእንትና እንትና አይደለም የተባለው። ካለበት አካባቢ ራሱን ለይቶ ወደ ሌላ አካባቢ ገብቶ እዛ ጋር ቤተሰብ የመሰረተ እዛ ጋር ኑሮ የጀመረ ግን ተለይቶ የወጣ እሱ ነው ማየው
ከቁጥራው እና የተለየበት ምክንያት የተሰበረ ቤተሰብ ስለነበረው ነው። ከዛፍት የነበረውን ታሪክ ስናየው አባቱ ያዕቆብ አለ ወንድሙን ሸጧል፣ ከዛ ለአባቱ ዋሽቷል፣ ከወንድሞቹ ጋር አብሮ ይሄን ሁሉ ስራ ከሰራ በኋላ የወጣበት ምክንያት እኔ እንደማስበው የተሰበረ ቤተሰብ ስላለው ነው። የማይሰራ ለእሱ የማይመች አይነት ቤተሰብ ስለሆነ ክፍፍል ስለነበረ ቤተሰባቸው መሀል እሱን ትቶ አዲስ ህይወት ለመመስረት የወጣ ሰው።
ሩት ያለችውም ሀሳብ ለእኔ ከመለየት ማርፎ አሁን ለምሳሌ ቁጥር ሁለትን ስታወሪ በዛ ጊዜ እኔ በጣም በጊዜው ለነበረ ባህል በጣም ኢንትረስት እሱ ነው እና አባትን ማማከር አሁን እስራኤላዊ ሆኖ አምላክን ማማከር በጸሎት እንትን ማለቱ ባህል ነበረ። ትዳር ሲገባ ዝም ብለው አያገቡም ነበረ እና ግን ስናይ እዚህ ጋር ብቻውን ነው ይሄንን ውሳኔ የሚወስነው። በቃ አያት አብራተኛ አሚን ኦፍኮርስ አገባት ከዛም በኋላ እና እሱን ሳይ ምን አይነት ሰው ነበረ ይሄ ሰውዬ ከባህሉ ጋር ለምንድነው ራሱን የማያስታርቀው? እየቆየንም ስናይ ኦፍኮርስ እዛ ሰውዬ ላይ የምናያቸው አንዳንድ ነገሮች መጨረሻ ላይ ኦፍኮርስ እግዚአብሔር እንትን ሲለው እናያለን፣ ግን ትክክል ያልሆኑና ብዙም የማይዋጡ ነገሮች ሲያደርግ እናያለን። እና ለእኔ እዚህ ጋር እንደውም ይጀምራል ገና ከነበረው ባህል ጋር ራሱን ያላስታረቀ ሰው ነው ብዬ አስባለሁ።
አንዱም ያለችው ነገር በጣም መረሳት የሌለበት ነገር ነው፣ ከኋላ ያለው የጀርባው ታሪክ እና እንደውም ሲጀምር ቁጥር 38 ቁጥር 1 በዚያም ወራት ይላል። በምን ወራት? ወንድሙን ሸጦ አባቱን ዋሽቶ በቃ ክፉ ነገር ነው ያደረገ አድርጎ በመጣበት ወራት ነው፣ በዚያ ወራት ነው። እና ስለዚህ ኦልሬዲ ይሄ የማታለልን ህይወት የለመደ ሰው ነው ማለት ነው የምንረዳው። አንድ ሁለተኛ ነገር ሩቲ እንዳለችው ደግሞ ከህዝቡ የተለየ ነው አይደለ? እግዚአብሔር እኮ የባዕዳንን ልጆች እንዳያገቡ አስቀድሞ መመሪያ ሰጥቷቸዋል። ትልቅ ትምህርት ነው ለእኛ ይሄ እዚህ ጋር አሁን ላለን አማኞች ራሱ የሚሰጠን። ምክንያቱም አንደኛ በእግዚአብሔር ቤተሰቦች ውስጥ እንድንቀመጥ እንድንቆይ አላደለ? አሁን ትንሽ የሰለጠነ ዘመን በሚመስልበት ጊዜ እኔም እግዚአብሔርን አውቃለሁ እኔም መጽሐፍ ቅዱስ አለኝ ሌላ ሰው አስፈልገኝም የሚሉ እንትኖች መኖር እንደሌለባቸው በእግዚአብሔር ቤት እና በቤተ ክርስቲያን በህብረተሰብ በእግዚአብሔር ህብረተሰብ ውስጥ መኖርና መተከል በቃ ትክክለኛ አካሄድ እንደነበር፣ እሱ ግን ወጥቶ ሲሄድ ባዳን አማልክትን የሚያመልኩ ሰዎችን ሲያገባ እዛ ጋር ራሱ ለእግዚአብሔር አካሄድ
እየሳተ እየሄደ ነው።
ስለዚህ ምን ታስባላችሁ እናንተስ? አሁን በዚህ እድሜያችን ወይም በእኛ ትውልድ ከኛም በኋላ ለሚመጡት ላላገቡት ልጆች ስንነጋገር ምንድን ነው ይሄ የሚያስተምረን የሚለውን እያሰብን እንሄዳለን። እና ስለዚህ ይሁዳ አንድ እንደሱ አይነት ሰው ነበር። ሁለተኛ ያው የማታለል ባህል ስለነበረው ቆይቶ እዛም ጋር ሊያታልላት ሞከረ አይደለን? እንደሱ
ኤግዛክትሊ አልሰጥም ሲል አሁን የሚያልሽው ፖይንት ላይ አሁን ሳስብ አሁን እዚህ ማቴዎስ አንድ ላይ የሚጠቀሱትን ሴቶች ስናስብ አለ አሁን ካልሽው ሀሳብ ካል እግዚአብሔር ካወጣልን መንገድ አለ እግዚአብሔር እዛ ህብረተሰብ ውስጥ እንዲያገቡ ነው እንዲኖሩ ነው እኛም አሁን የተጠራ ነው። መጽሐፍ ቅዱስ ግልጽ ነው፣ ክርስቲያንን አግብቶ ነው የሚኖረው። እና ከዛ መውጣት እኛ እንደ ክርስቲያን እያወቅን አሁን የማያምን ሰውን ብናገባ ወይም ከእንደዚህ አይነት ዩኒየን ብንፈጥር እኛ እነሱን ኢንፍሉዌንስ ከማድረግ ይልቅ እነሱ እኛን የበለጠ ኢንፍሉዌንስ የማድረግ አቅማቸው የበለጠ ነው። እንዲሁ በጠቅላላ አድርገን ስናወራው አሁን ሩትን ስናይ ኤክሰፕሽን እናያለን። ግን እዚህ ላይ ሳይ አሁን ካልሽው ሀሳብ ጋር ምንድን ነው ይሄንን መንገድ እየሳትን ስንመጣ የበለጠ አይነት ዲስትራክሽን የበለጠ አይነት ክፋት ውስጥ የክፋት መንገድ ውስጥ እየገባን ነው እንጂ ጭራሽ የተሻለ ነገር እያገኘንበት የማንሄድበት መንገድ ነው ብዬ እንዳስብ ያደርገኛል። ከተቀረጸልን ከተሰጠን መንገድ ውጪ ጥሩ መንገድ እንደሌለ ነው ይሄ ምሳሌው ብዬ አስባለሁ።
የእግዚአብሔር ቃል በብዙ መልኩ ብዙ ጊዜ ስለዚህ ሀሳቦች አንስቷል። በግልጽ አድርጎ እግዚአብሔር አህዛብ ጋራ ወይም ደግሞ ከማያምኑ ከከነአናውያን ከሞባውያን ጋር እንዳይጋቡ እግዚአብሔር ግልጽ መመሪያ ሰጥቷቸው ነበር። በአዲሱ ኪዳን ደግሞ በሁለተኛ ቆሮንቶስ ምዕራፍ 6 ላይ እንደምናየው የሚያምኑ ከማያምኑ ጋር በማያመች አካሄድ እንዳይጠመዱ፣ አንደኛ ቆሮንቶስ ምዕራፍ 7 ላይ ደግሞ ስንመለከተው ከወደዳት እሷ የምታምን ከሆነች ማግባት እንደሚችል ሲነግረን እዛ ጋር የእግዚአብሔር ቤተሰብ ውስጥ ኪዳኖቻችን እንዲቆዩ የእግዚአብሔር ቃል ይመክረናል እና ይህንን ተላልፎ የሄደ ሰው ነው። ከዚያም በኋላ ደግሞ የማታለል ባህሉ እንደቀጠለ ቁጥር 14 ላይ እናየዋለን። ወይም ቁጥር 11 ጀምሮ እሷን ሊያታልላት እንዴት እንደሞከረ ቁጥር 14 ላይ ወይም 13 ላይ የሚገርም ነገር ስለሱ ያሳየናል አይደለም እንዴ? ወይም ቁጥር 12 አካባቢ ምን ይላል? ከብዙ ጊዜ በኋላ የሹዓ ልጅ የይሁዳ ሚስት ሞተች። ይሁዳ ካዘኑ ከተጽናና በኋላ ከአዶላማዊ ከሂራ ጋር የበጎችን ጠጉር የሚሸልቱ ሰዎች ወዳሉበት ወደ ተምናን ሄደ ይላል። ታስተውሱ እንደሆነ ይሄ የሸላቾቹ ታሪክ እንግዲህ መጽሐፍ ቅዱስ የሚፈታው መጽሐፍ ቅዱስ ታሪክ አይደለ? ታስተውሱ እንደሆነ አንድ ጊዜ ዳዊት በምድረ በዳ በነበረበት ጊዜ የናባል ሰዎች የናባል እረኞች በጎችን ይሸልታሉ ተብሎ ተደገረው እና የዛን ታሪክ ስትመለከቱ ይሄንን በጎችን የሚልጡበት ጊዜ ጸጉራቸውን የሚያርሱበት ጊዜ የድግስ ጊዜ ነው። ግብር የሚያወጡበት ጊዜ ነው። የሚበላበት የሚጠጣበት ጊዜ ነው። ስለዚህ አሁን እዚህ ጋር ምንድነው የሚነግረን? ልክ ሀዘኑን ረስቶ ወደ አንድ የመዝናኛ ሁኔታ ውስጥ ራሱን እየከተተ እንደሆነ እናያለን አይደለ? እና እዛ ለመዝናኛ ቦታ ውስጥ ሲሄድ ግን ምንድነው የሚያደርገው? አንድ አይኖቹ ትንሽ ወደ ተለያዩ ቦታዎች ይሄዱና እቺን ሴት ያገኛታል አይደለ? የእግዚአብሔር ቃል እዚህም ጋር እግዚአብሔርን ቃል ሲስት እናየዋለን አይደለ? ሄዶ በግልጽ ሊጠይቃት ሁሉ አፍሮ ጠጋ ብሎ ሄዶ ከመንደር ወጣ ብሎ ነው እቺን ሴት የሚያነጋግራት። ከዛ እንደዚህ አይነት እድል ይሰጣትና አብረን እንተኛ ይላታል። ስለዚህ ያለው ሙድ ምንድነው? የመዝናናት ወጣ የማለት ሪላክስ የማድረግ ሁኔታዎችን እየፈጠረ ነው እናየው። በዛም ውስጥ ደግሞ እሷን አገኛት አይደለ? እና እሷ ግን እሱ የሄደው የላይፍ ስታይል ይሄ የመዝናናት ሁኔታ ላይ ነው። እሷ ግን የመጣችው በመንደነው በአላማ ነው የመጣችው። አንድ የተነገራት የተስፋ ቃል አለ ከዚህ ሰው አይደለ? ዘር ይሰጥሻል። ዘር ያለ መኖርሳ ከእግዚአብሔር ቃል ሴቶች ታሪክ ዘር የሌላቸው ሴቶችን ደግሞ እናቃናለን። ሳራ እናቃለን፣ ኤልሳቤጥ እናቃለን። ያ በጣም አስፈላጊ ነገር እንደሆነ ቅድም ተነጋግረናል። ስለዚህ በአላማ መጣችና እንትናለችና ልዩነቱን እዚህ ጋር ማየት እንችላለን ብዬ አስባለሁ። የሷን ሞቲቭና የሷን የልብ ውጥንና እሱ የሚያስበው የመጣው ነገር የተለያየ ነው። ስለዚህ ይሁዳ ምን አይነት ሰው ነው ብለን ነው ከዚህ ላይ ምን ኮንክሉድ የምናደርገው እና የምንመለከተው?
ከእስራኤል ከዛኛው ከእስራኤል ወግ እና የእስራኤልን ትክክለኛ ባህል ወጣ ብሎ የተደባለቀ የህይወት መንገድ የሚቋስ በሁለቱም መካከለ ያለ ከእስራኤል ካልሆነ ወገን ያገባ ልጆች ወለደ ከደገና ከየድሮ ታሪኩ ተመልሶ ራሱን እየደገመበት ያለ ሰው የማታለል ሀቢቱ ድጋሚ የሚመጣበት ሰው እና ቆም ብሎ ያላየ ሰው ይመስለኛል። የት ነኝ እየሄድኩኝ ያለሁት? ወዴት ነው እየሄድኩ ያለሁት? እንዴት ነው ይሄ ነገር ያዋጣል አያዋጣም የሚለውን ነገር ልጆቹም ሲሞቱ አላየም። ይሄ ቆም ብሎ ወደ ራሱ አይቶ ምንድነው ችግሩ ሳይሆን እያለ የነበረው ወደ እሷ ቅድም እንደተባባለው ወደ እሷ አላኮ አይ ልጄ እንደገም ከሰጠዋት ደግሞ ይሞትብኛል። ስለዚህ የራሱን ነገር ሸፍኖ የሰውን ወደ ውጪ ብቻ የሚመለከት ሰው ነው ብዬ ነው ማስበው።
ቁጥር 22 አካባቢ ደግሞ ሊፈልጓት መተው ነበር አይደል? ይሄ ጓደኛው አሁን እዚህ ጋር ነው ፒክቸሩ ላይ የሚመጣው። የሱ አዶላማዊ ሰው ቤቱ አስተገብቶት ነበር። ከዛ ሙቫውት ሁሉ አድርጓል የራሱ ቤት ኖሮት አይደል? ነው የኖርለደው የነረ ያለው። እዚህ ጋር በጣም ወዳጁ መሆን አለበት። ወዳጁ መሆን አለበት። ይሄን የሚስጥር ታሪኩን አንተ ሂድና ጠቦቱን ምናምን በልልኝ ብሎ ላከው። እዛ ሲሄድ አላገኛትም እሷ። እንዲህ አይነት ሴት የለችም ሲሉት ይሁዳ ምንድን ነው የመለሰው መልስ? ሞክረን ነበር። አዎ ሪሊ እውነትን ለማድረግ ኮሚትድ ሆኖ አይደለም
አይደል? ኦልሶ ያደረገው ነገር አሳፋሪ ነገር እንደሆነ እንደሚያቅ ነው። እዚህ ጋር you know like ትክክለኛው ነገር እንዳላደረገ ልቡ እንደሚያቅ። ምክንያቱም አይ ከሴተኛ ላደረገ መተኛት ምንም ለሱ ምንም ማለት ባይኖረው በቃ አስፈልጎ ከፍላት ምንም ያሳፍረናል ቆይ በሰው ምናምን አይልም ነበር በያስባለው you know ግን ያደረገው ነገር ትክክል እንዳልሆነ ልቡም ትንሽ ይረዳል በያስባለው።
ልክ ነው። እና መጨረሻ ላይ ትልቁ እኔ ለእናንተ ከዚህ ምዕራፍ ስታነቡ የትኛው አረፍተ ነገር የዚህ ታሪክ ዋና ዓላማ ነው ብላችሁ እንዳያችሁ ታላቅም ነኝ። ቁጥር 26 ላይ ይሁዳ አቃዎቹን አውቆ ልጄ ሴሎም እንዲያገባት ባለማድረጌ እርሷ ከኔ ይልቅ ትክክል ናት ወይም ጻድቅ ናት ይሏል። የእንግሊዝኛው ተለይ righteous ናት ትክክል ናት እሷ ጻድቅ ናት ብሎ የሷን ማንነት ግልጽ አድርጎ ይነግረናልና እንዴት አድርጋ ነው ይህች ሴትዮ የጌታ ኢየሱስ ክርስቶስ የህይወት ሐረግ ውስጥ የገባችው? ስለዚህ ታሪክ ውስጥ ምንድነው ጻሐፊው ሊያስረዳን የሚሞክረው ብለን ስንል እነዚህ ሁሉ ታሪኮችና ከእግዚአብሔር ቃል አሁን እንዳያችሁት ሌላ ክሮስ ሬፈረንስ ጋር አልሄድንም፣ ኮርኮርዳንስም ኮሜንታሪዎችም ጋር አልሄድንም። የምናረገው ምንድነው እግዚአብሔር ቃል የሚያስተምረን ከሱ ውስጥ ያለውን ነው ለማውጣትና ለመያዝ የምንሞክር ያለ ነው። ስለዚህ እዚሁ ጋራ እግዚአብሔር ቃል ብዙ ነገር አስተምሮናል አይደለም? በማያወላውል መልኩ ብዙ ነገሮችን አስተምሮናልና እሷ በእግዚአብሔር ፊት ምንድን ነበረች? ትክክል ነበረች። በቃ ያደረገችው ነገር ትክክል ነበር። ለምን ይዛ እየተራመደች የነበረው ነገር የዕብራውያንን አምላክ የሰጣቸውን የተስፋ ቃል አለቅም ብላ ነው ያዘችው። ይህንን ታሪክ ደግሞ በሌሎችም ሴቶች ህይወት ላይ ሲደጋገም ያዋለን። ከዛ በኋላ እንቅ አድርገ ያዘችው የራሷን ወግ፣ የራሷን ትውልድ፣ የራሷን ህብረተሰብ ታሪክና ባህል ሳይሆን የዕብራውያን አምላክ የአብርሃም የይስሐቅ ያዕቆብ አምላክ እሱ ያላቸውን ታሪክ ይዛ ነው እየተጓዘች ያለችው። ስለዚህ እዚህ ጋር አምላክና ህግና ቤተሰብ እንኳን እየመረጠች ነው ያለችው፣ እየወሰነች ነው ያለችው። እሱ የተወውን የቃሉን መንገድ እሷ እየያዘች ነው ያለችው። ስለዚህ ያደረገችው እርምጃዋ ያለፈችበት ታሪክና የሄደችበት ጎዳና በሙሉ እግዚአብሔርን አምላክ ለማድረግ በህይወቷ ለመቀበል ካደረገችው ነገር ነው። እግዚአብሔር ደግሞ በኋላ ላይ ደግሞ ሁለት ወንዶችን ልጆች እንዴት እንደሰጣት እዛው ላይ የተስፋውን ቃል እግዚአብሔር እንዴት እንዳከበረና እንዴት እንደባረካት እናያለን። አሜን። ሌሎቻችሁስ ምንድነው ከዚህ ውስጥ ጎልቶ የሚታያችሁ ነገር?
አይ ቲንክ ለኔ በጣም ሜቢ ጎልሳን አብሮ ታይዞ ሳስበው በጣም የሚያሳዝነኝ ነገር እንዳረገዘች ማርሲያዩ ዩ ኖ አርግዛለች ሲሉት አውጥታና ተቃጠል ይላልና፣ ግን የእውነት እሷ አደረገች የተባለው ነገር እሱ ያደረገው ነገር ነው። ዩ ኖ በቃ እሱም ዝሙት ዘሙት ፈጽሟል፣ እሷም ዝሙት ፈጽማ፣ ግን እሷ ላይ ለመፍረድ በጣም እና እሷም ላይ ብቻ ሳይሆን አይ እርጉዝ ነች አትስ በዚህ ጊዜ ላይ እርጉዝ ነች እና ለልጇም ምንም አልሳሳም ምንም እንትን። ሶ አሁን ቅድሩት ያለሽው ነገር በቃ ይሄ የሁለት ክፍል ሰፋሪ የሚለው ነገር ከህጉም አለ። በቃ አርግዛለች ዝሙት ፈጽማለች ትቃጠል የሚለው ነገር አለ። በዛውም ልክ ደግሞ ራሱ ላይ ሲሆን ግን በቃ ደብቆ እንትን ብሎና የእውነት ደግሞ ትንሽ የእውነት እናውራው ካልን ደግሞ ትንሽ ቢ ይሁዳን ራሳችን ውስጥ እናየዋለን ብዬ አስባለሁ አይደለ? ህጉ እናውቀዋለን፣ እግዚአብሔርን ማንነት እናውቃለን፣ እግዚአብሔርን ህግ እናውቃለን። ግን እና በተለይ ለሌሎች ይህንን ለማስፈጸምና ለሌሎች አይ ህጉ እኮ ይሄ ነው ለማለት በጣም ቅርብ ነን፣ ለራሳችን ግን በተለይ ደግሞ በድብቅ እናደርጋቸው ነገሮች ከዛ ለመራቅ ትንሽ እንቀርባለን በያስባለው ከሃጣተኝነት ጋር ተያይዞና እሱን ሰስ በቀጥታና ተቃጠል ሲልና መጨረሻም ላይ እንደውም ኡነተኛ የሆነ የልብ መልስ እንዳገኘ ወይም የልብ ለውጥ እንዳገኘ በቃ ከኔ ልቅሷ ትክክለች ከኔ ልቅሷ ጻድቅ ነች ሲል ኡነተን በቃ እዛ ጋር ያለውን ምን አይነት የፈረሸ አመለካከት እንዳለው ለራስ ይሁን ለሌላ ሲሆን ያለውን ይሄ የሁለትነት እንትን ኦኬ በቃ ኡነተኛው እንደውም ለውጥ እሱን ማስተዋሉ ይመስለኛል በቃ ወይስ ምን ያርኩ ነው የሚል ጊዜ ያገኘ ይመስለኛል ቢያስባለሁ ስለዚህ እሱ ነው ማስበው ታሪክ ውስጥ
አሜን ሁሉ ጊዜ እንደዛ ነን አይደል በቃ ጸጋውን ለኔ ህጉን እና እንደዛ ነን ግን አሁን ከዚህ ጋራ በጣም ብዙ ጥልቅ ነገር ነው የተማርነው ሁለት ወንዶች ልጆች ደግሞ ወለደችና አንዱ ሲወጣ ምን አረጉለት ይችላል ቀይ ክር አደረጉለት እና የቆየናውን ሌሎችንም ሴቶች ስንመለከት ይቲም ራሱን ስለሚደጋግም እንድናስተውለው ይሄ ነው የበኩር ልጅ ስለሆነ እጁ ላይ ቀይ ክርን አሰሩለት እና ይሄ ቀይ ክር ትርጉም እየተደጋገመ ከሌሎችም ታሪኮች ላይ ስለምናየው የአዳኛችንን የመድኃኒታችንን የኢየሱስ ክርስቶስን ደም የሚያሳይ የመበጀትን የሚያሳይ ታሪክ ስላለው ስለሚደጋገም በኋላ በደንብ አርገን አቴንሽን ሰተን እናወራዋለን ከዛ በኋላ ግን ያ ሁለተኛው ልጅ ጥሶ ወጣ እሱም ደግሞ ፋሪስ ተባለ በሁለት ልጆች ወንድ ልጆችን እግዚአብሔር እንዴት እንደባረካት እናያለን the story is the story of redemption ማለት የመበጀት ታሪክ ነው እሷ ከሌላ ህዝብ ከእግዚአብሔር ካልተባሉ ህዝቦች ወጣ ነው ታሪኳ እግዚአብሔር ልጅ ኢየሱስ ክርስቶስ ይወ ታሪክ ውስጥ የደረሰችውና እግዚአብሔር እንዴት ደግ አምላክ ነው እግዚአብሔር የሰው ፊት አይቶ አያዳላ እግዚአብሔር ቃሉን ለሚፈልጉት እሱን ለሚከተሉት ሁሉ ጊዜ ያድናቸዋል እና ታሪኩ የመበጀት የማዳን አይደል አይደለም ምንድነው መበጀት ማለት ሄዶ ጠርቶ የማውጣት ታሪክ ነው የሷ ታሪክና የጌታ ኢየሱስ ክርስቶስ ታሪክ ውስጥ ስናገኛት ሁላችንም ራሳችንን እዛ ውስጥ ስለምናገኝ ነው ከብዙ የህይወት ትግል የተነሳ ከብዙ ነገሮች ጫና የተነሳ ራሳችንን መሆን የማንፈልግበት ቦታ ብናገኘው እንኳን እግዚአብሔር እዛ ውስጥ የማዳን መንገድ ለኛ ሊያደርግ እንደሚችል የእግዚአብሔርን ቃልና የእግዚአብሔርን መንገድ የእግዚአብሔርን ቤተሰብ እስካስቀደምን ድረስ ያንን ነው ከዚህ ህይወት ውስጥ የምናየው ይህ ታሪክ ደግሞ ይህ ትምህርት ተደጋግሞ በሌሎችም ሴቶች ውስጥ የምናየው ስለሆነ ወደፊትም እንደገና አጠልቀን እናያለን
ከዳዊት ዘርሐረግ እንደሚመጣ ኢየሱስ ሲነገርለት ቆይቶ እዚህ ታሪክ ውስጥ አሁን ለምሳሌ እሷ ከኤር ብትወልድ ኤር የከናን እናቱ ከናናይት ነች ስለዚህ ያ የተቀላቀለ ደም ይኖራልና እግዚአብሔር ቃሉንም ማስተብቋል you know የዳዊት ዘር እንደሚሆን ሰው ከይሁዳ ስትወልድ እነተም የእስራኤል ዘር ነው በዛውም ልክ ደግሞ እሷንም እና ይሄ በቃ ጥልፍልፍልፍ ብሎ ግን ስቲል በቃ እግዚአብሔር ቃሉንም ፈጽሟል እቺን በቃ በፍጹም እንድንጠብቃትም ማንችል አሁን ለምሳሌ you know በቃ ራሷን ይሄን ታሪክ ብንሰማ እና የኢየሱስ ዘርሐረግ ሲጠራ የዘርሐረግ መጠራት ማለት ለኛ አሁን እንደውም ብዙ ጊዜ 28 ሰው ፓርቲ መስለኛል መጽሐፍ ቅዱስ ውስጥ ግን በድሮ ጊዜ ዘርሐረግ ውስጥ መጠራት ማለት በጣም 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 ትልቅ ማዕረግ ነበርና ለዚች ሴት ዘርሐረግ ውስጥ የኢየሱስ ዘርሐረግ ውስጥ መግባት ትልቅ ማዕረግ ሆነላት በዛውም ደግሞ እግዚአብሔር በዚህ በጣም በቃ በብዙ ሰዎች ኃጢያት ውስጥ በብዙ ድርብርብ ውስጥም ደግሞ ቃሉን አስጠብቆ እነትም ልጄ በእስራኤል ልጁ በእስራኤል ዘር እንደሚመጣ በዳዊት ዘር እንደሚመጣ ነገረን እነትም ደግሞ በዛ ዘር መጣና ይገርመኛል ሁሉንም ነገር ይሁን እኛ አንዳንዴ በቃ እንዴት ይሆናል ቆይ ግን ምናምን እንላቸው ያለ ያሁን እግዚአብሔር ቃሉንም ሰጥቷል እቺ እዚችንም ሴት ታርክና አለና እንዴት ነው ቀይ ሁሉ ተታርቆ ከዚህ ሴት የእግዚአብሔር ኢየሱስ ዘር የሚመጣው ብለን እናስብናስብ አይሄም አይሆንም ምናምን ልንል እንችላለን ግን እነትም
እንዴት አሁን ይሁዳን እዚህ ቦታ ላይ ስናየው ከተባለለት አላማ እየወጣ እየራቀ እየራቀ እየሄደ ያለ ሰው ነው ግን ታማርን ስናያት ደግሞ የእስራኤል ባህል እማታቅ ቅድም ስንለው ነበር በይሁዳ ልጆች በኩል ነው ስለ እስራኤል ባህል እንዳዲስ የተዋወቀችው ገና ግን እሱን አውቃ ከነሱ ተሽላ ታማር ናት ከውጭ የመጣች ናት ይሁዳን ጎት ተመልሳ ወደ ጥሩ የመለሰችው ማለት ነው። እሷ ወጥራ ስለያዘች በቃ የተገባው ቃል ለእስራኤል የነሱ ባህል ይሄ ነው ይሄን ባህል ተቀብየዋለሁ ስለዚህ እሱ ነው የሚሆነው ብላ እሷ በመግፋቷ በእሷ ግፊት ነው ይሁዳ ወደ ጥሩ ተመልሶ የገባው እንጂ በአካሄዱ እግዚአብሔር ካለለት ወጥቶ በጣም ወደ ሌላ ቦታ ይሄድ ነበር። የእሷ ወጥሮ መጎተት ነው መልሶ የሱ ጥሪ ውስጥ ያስገባው ማለት ነው።
ያህኒ ፖይንት እንትንስ ይሁዳ ጥሪ የነበረው ሰው ነው ማለት ነው አይደለ? ይሁዳ ጥሪ የነበረው ሰው ነው ትቶትን ቢሄድ ተለይቶን ቢወጣ እግዚአብሔር በይሁዳ ላይ የሆነ አላማ ነበረው። ስለዚህ አልጋ ባልጋ ሆነ መንገዱ ብዙ ተሰቶችን ሰርቷል ለትእማር ብቻ ሳይሆን ለይሁዳም ይሄ ትልቅ የመበጀት እድል ነው እግዚአብሔር ሰጠው። የሷ እንደዛ ማረክ ያህኒ እንዳለችው ነው ወደ ተመልሶ ወደ ሐረግ ወደ ዳዊት የዳዊት የዘር ሐረግ ውስጥ የሷንም ማለት የሷንም የሱንም ስም እኩል ለመጻፍ ያበቃችው እሷ ናት። የሷ የወሰደቻቸው ስቴፖች ናቸው። በዚህ ሁለት ነገር ያለው እግዚአብሔር በቃ ከጠርቷን ከጠራን ጠርቶናል ከዛ ቤት ሰውስ ከነበርን ሆነናል እኛ እንኳን ብንተው እኛ እንኳን አቃን ፈልግም ይያልን ብንሄድ እግዚአብሔር መቼም በእኛ ተስፋ አይቆርጥም። አንደኛው ይሄ ከይሁዳ በይሁዳ መንገድ ስናየው ማለት ነው። በትእማር ደግሞ መንገድ ስናየው ቀደም እንደተባባለው ትግስቷ እኔ በሆን እንደዛ አረጋለሁ ወይ ማለት እቺ ሴት እኮ ሌላ ኦፕሽን ነበራት አይደለ? ይሁዳን ቁጭ መጠበቅ አልነበረባትም። ምክንያቱም እሱ ነው ቃሉን ያጠፈው እሷ አይደለችም ቃሉን ያጠፈችው። የተባለለትን ነገር እንዲያረጋለው 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 ያላትን ነገር ይደግ ቤትሽ ተመለሽ ይሰጥሻለሁ ያላትን ነገር እዚህኛው ላይ ምን ይላል እንዳልሰጣት ባየች ጊዜ ነው ይሄንን ያረጋችሁ እንጂ ሳትጠብቅ ቀርታ ወይ መሃል ላይ ወይ በቃ ሰለቸኝ እስቲ በዚህኛው መንገድ ልሂድ ብላ አይደለም ካደገ በኋላ አልሰጣትም። ስለዚህ ቃሉን ያጠፈው እሱ ነበረ። ይሄ ጥፋተኝነቱን መውሰድ በነበረ ቢኖርበት ትገደል ከመአለት በፊት እሱ ነበረ እሱ ነበረ ልጅ አልሰጣት አይደለ? ስለዚህ ታግሳ ተግሳ አሁንም ቢሆን አፈንግጣ አልወጣችም ሀኒ እንዳለችው ሌላ ሰው ጋር አልሄደችም ስቲል እዛኛው በዛኛው በነበረችበት ላይን ውስጥ ነው አሁንም መበጀቷን የፈለገችው እና ፍጹም ቀደም እንዳለችው በቃ እግዚአብሔርን ለሚፈልጉት እንደዚህ በቃ ካንተ ወጪ ምንም አልፈልግም ወደ ቀኝም ወደ ግራም አለልም ብላ ስላለች ይመስለኛል። ይሄ የከበረው ማለት ማቴዎስ ወንጌል ሲጀምር አዲስ ኪዳን ልክ ሲጀምር የክርስቶስ ይሄ የዘር ሐረግ ግንድ ሲጠራ ከመጀመሪያዎቹ ሆና መጣያል ለዛ ይመስለኛል።
እንደውም ስለ እግዚአብሔር ይሄ ምን ያታየናል የሚለውን ሐሳብ ሳስብ ቀደም ከተወራው አሁን ሩት ያልሽው ነገር በጣም ኢንትረስቲንግ እንደመሆኑ ማንጻ አብሬ ማየው እዚህ ላይ በጣም ብዙ ጊዜ መጽሐፍ ቅዱስ በብሉይ ኪዳን ውስጥም እንኳን ብዙ ጊዜ አናየው እግዚአብሔር ገደለው የሚለውን ነገር ብዙ ጊዜ አናየው እና እግዚአብሔር ለኃጢአት ያለውን እና ለክፉ ነገር ያለውን ቁርጥ አቋም በጣም እናይበት ቻፕተር ይመስለኛል። የመጀመሪያው በኩል ልጁ ምን አርጎ እንደሆነ አናቅም ግን እግዚአብሔር ቀሰፈው ይላል። ግን ሁለተኛው ልጁ ያደረገው እግዚአብሔር የሰጠውን ህግ አለመቀበል ነው ነው የሰጠውን ህግ አለማድረግ ነው እዚህ ጋር አላደረገም ብለን ያየነው ነገር እና በጣም የሚገርመኝ ነገር አሁን በዚህ ጊዜ በቃ በዚህ ጊዜ አንተን አስተካካይ ነገር እንፈልግለት ብንል ሜቢ ትንሽ አጥያት ሊመስል ይችላል ነው ላይክ ማጉረምረም ወይ ምናምን ሊመስል ይችላል ነው በቃ በቃ ልጅ የባሉን ሚስት ማስረገዝ አልፈለገም በቃ ልጅ በቃ ነገር ምን ልናርፈው እንችላለን። ግን እግዚአብሔር እዚህ ጋር ለኃጢአት ያለው ሐሳብ ኃጢአትን ትክክለኛ ምንነቱን ካላየን የኢየሱስም ስራ ያን ያህል ዋጋ አይኖረውም ለኛ እና እዚህ ጋር ሳይወጣ እግዚአብሔር ለዚህም ቀስቦ ሰው ገሏል you know እና ትንሽ የሚያስደነግጣል አይደለ? እና ይሄኛ በጣም በዛሬ ጊዜ ማይ ትንሽ ምን እንደለው ነገር እግዚአብሔር ምን ያህል ቢጎዳ ነው ውስጡ ምን ያህል እሱ ህግ ብሎ በቃ ሰውን ለመጠበቅ ሰውን ለመውደድ ብሎ ያስቀመጠውን ህግ ስንተላለፍ ምን ያህል ቢጎዳው ነው በቃ መቅሰፍ ትክክለኛ መንገድ ብሎ ይሄ በቃ ለዋላዊ አምላክ መሄዱ በቃ ለሐጣት እግዚአብሔር ምን አይነት አመለካከት አለው የሚለው ነገር አይ ቲንክ ምናይበት በጣም አንድ እዚህ በተለይ ነው። ይሄም በእግዚአብሔር ፊት ቁጥር 10 ክፉ አድራጎት እንደሆነ ሆኖ ስለተገኘ እርሱንም እግዚአብሔር በሞት ቀሰፈው ይላልና በቃ ኦልሞስት በቃ ምንም እንትን የለውም እና ለሐጣትም ጥሩ አመለካከት ትክክለኛ አመለካከት እንዲኖር እናረጋል ብዬ አስባለሁ።
ስለዚህ በዚች የእግዚአብሔር ሴት ህይወት ታሪክ ውስጥ የምንማረው ብዙ ብዙ ሀብቶችን አሉ። አሁን መጀመሪያ ነገር ከእግዚአብሔር ቤት እንድንለይ እንድንመደብ የምናደርገው እርምጃ አንድ እርምጃ ወደ እግዚአብሔር ስንወድ እሱንስ እግዚአብሔር እንዴት ወደኛ ተንደርድሮ ተራራዎችን ዘሎ እንደሚመጣ ነው ከእግዚአብሔር ቃል ያየነው። ስለዚህ ራሳችሁ ምናልባት በተለያየ የኑሮ ሁኔታና ጫና የማትፈልጉበት ቦታ ኑሮ የመራችሁ ሰዎች ብትኖሩ ወይም ደግሞ ቅድም ዳይና ሸር እንዳደረገችን የተለያየ በሮች ሲዘጉ ሁኔታዎች ሲዘጉ እግዚአብሔር ግን ያስጨነቃችሁ ነገር ለመልካም እንደሚሆንላችሁ የተረዳችሁ ሰዎች ብትኖሩ በዚህ ጊዜ አብረን ብንጸልይና ለልባችን በልባችን ውስጥ ውሳኔን ብወስን ከእግዚአብሔር ጋር ብንስማማ እግዚአብሔር ደግሞ ተራሮችን እየዘለለ ወደኛ ይመጣና በሚያስፈልገን የህይወት ክፍል መንገድ ላይ ያስኬደናል ብለን እናምናለንና በእግዚአብሔር ፊት እንጸልያለን። ሁላችንም ልቦቻችንን ወደ እግዚአብሔር ከፍተን ለእግዚአብሔርን እናነጋግራለን። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እግዚአብሔር አብላካችን ሆይ ዛሬ በተማርነው በዚህ ታሪክ በዚች ሴት ታሪክ ውስጥ ልባችንን የሚጎትት የሚነካ የሚሰብር ብዙ ነገሮችን ስላስተማርከን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ሆይ አንተ የዕብራውያን አምላክ የሰማይና የምድር ሁሉ ፈጣሪ የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር የምድር የሰማያት በምድር ላይና በሰማያት ያሉ ነገሮች ሁሉ ፈጣሪ አምላክ አንተ እግዚአብሔር ሆይ ዛሬ በፊት እንቀርባለን እንጸልያለን። ካንተ ወገን መቆጠር እንፈልጋለን። እግዚአብሔር ሆይ ከራሳችን ታሪክ ከራሳችን መንገድ ጋር መቆጠር አንፈልግም። ስለዚህ እግዚአብሔር ሆይ እኛም ሁላችንም የምንመለከት ሁላችንም በልባችን ውሳኔ እንወስናለን። ከእግዚአብሔር ሕዝብ ጋር ለመቆጠር እኔ እወስናለሁ ብለን በፊት እንናገራለን። ጌታ ሆይ እኔ ከሕዝብ መቆጠር እፈልጋለሁ እንላለን። ስለዚህ ውሳኔ እወስናለሁ። ይሁዳ እንዳደረገው ከእግዚአብሔር ሕዝብና ከእግዚአብሔር ቤት ጥዬ አልወጣም፣ ግን ወደ ሕዝብ ወደ አንተ ወደ ተስፋ ቃል ራሴን አስጠጋለሁ። ይህንንም የተስፋ ቃል ደግሞ ወስኜ እይዛለሁ። ይህ ቃል ከመከራዬ ሁሉ ያድነኛል ይላል ጌታ እግዚአብሔር። ወይ ቃል ከሞት ያስነሳል። ስለዚህ ካለንበት ሁኔታ ጎትቶ ሊያወጣን የሚችለውን ይህን የተስፋ ቃል አጥብቀን እንይዛለን። እግዚአብሔር ወይ ስለረዳህን ስለመከርከን እናመሰግንሃለን። በኢየሱስም አሜን። አብራችሁን በእግዚአብሔር ቃል ጥናት ስለቆያችሁ እጅግ አድርገን እናመሰግናችኋለን። በሚቀጥለው ጊዜ እንገናኛለን።
የመጀመሪያው የማቴዎስ 1 ሴቶች ጥናት ክፍለ ጊዜ የትዕማርን ህይወት በማጥናት ተገባዷል። በሚቀጥለው ክፍለ ጊዜያችን ደግሞ የረአብን ታሪክ እናያለን። በድረገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ቴሌግራም ሴላ ኢትዮጵያ ብላችሁ በመፈለግ ፎሎ በማድረግ የተለያዩ ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ እንጋብዛችኋለን።